ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሐሙስ ጥር 30 2016 ዓ.ም መሰናዶ ጀመረ። የኢትዮጵያ የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን 3 ከፍተኛ ስራ አስፈጻሚ ባለስልጣናት ሹመት አጸደቀ።
አቶ ተመስገን ጥሩነህ ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በዚህ ዙሪያ ዘገባ አለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችና ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ የሚተላለፈውን መሰናዶ በመምራት ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ትከውንልናለች። ዋና አዘጋጇ ጽዮን ግርማ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በድጋሚ እየጋበዝኩ አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን ማቅረብላችሁ እንግዳ ወልዴ ነኝ። የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን 3 ከፍተኛ ሥራ አስፈጻሚ ባለሥልጣናትን ሹመት አጸደቀ። መንበረ ጴጥሮስ የተሰኘ ሲኖዶስ ያቋቋሙት የሃይማኖት አባቶችና መዘምራን ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት መቅረባቸው፣ እንዲሁም በቱኒዚያ ባህር ዳርቻ 13 ሱዳናውያን ሕይወታቸውን ሲያጡ 27ቱ የደረሱበት አልታወቀም የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሕዝብ ተወካዮች ምክር ቤት ዛሬ ጥር 30 2016 ዓ.ም ባደረገው መደበኛ ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረበለትን 3 ከፍተኛ ሥራ አስፈጻሚ ባለሥልጣናትን ሹመት አጽድቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተሩ አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ሆነው ተሹመዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ የነበሩት ጎምቱ ዲፕሎማቱ አምባሳደር ታዬ አጽቀሥላሴ ደግሞ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ሁለቱ ተሿሚዎች ከዚህ ቀደም በአቶ ደመቀ መኮንን በአንድ ላይ በተያያዙት የሹመት ቦታዎች የተመደቡ ናቸው። ከዛሬው ተሿሚዎች ተርታ የሆኑት የማኅፀንና ጽንስ ስፔሻሊስት ዶክተር መቅደስ ዳባ ደግሞ ዶክተር ሊያ ታደሰን ተክተው የጤና ሚኒስትር ሆነው ተሹመዋል። ዶክተር መቅደስ በጄኔቫ በሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት የምክትል ዲሬክተሩ ልዩ ረዳትና ከፍተኛ ባለሙያ ሆነው በማገልገል ላይ እንደነበሩ ተገልጿል። በተያያዘ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በዋና ዲሬክተር ማዕረግ 2 ከፍተኛ ሹመቶችን እንደሰጡ የመንግሥት መገናኛ ብዙሃን ዘግበዋል። በዚህም መሠረት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የሆኑት አምባሳደር ሬድዋን ሁሴን ዛሬ ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር፣ ትዕግስት ሐሚድ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ሆነው እንደ ተሾሙ ተመልክተዋል። አድማጮቻችንና ተመልካቾቻችን፣ የዛሬውን የፓርላማ ውሎ በተመለከተ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙት 11 የሃይማኖት አባቶችና መዘምራን ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ፖሊስ ላቀረበው የተጨማሪ ምርመራ ጥያቄ 5 ቀናት በመፍቀድ ለየካቲት 5 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ እንዳቋቋሙ መግለጫ መስጠታቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙ 11 የኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶችና የምስረታው አስተባባሪዎች ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ታሳሪዎቹ በሸገር ከተማ አስተዳደር የመልካኖኖ የመጀመሪያ ደረጃ ፍርድ ቤት እንደቀረቡ ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምጽ ገልጸዋል።
ሶስቱም ጽዋን አባቶችና 8ቱ ዲያቆኖ ኢማሞች፣ መዘምራን፣ አንዲት እናት መነኩሴም አሉ። ለችሎት ቀረብን። ፍርድ ቤቱ እስከዛሬ ድረስ በተሰጠ ጊዜ ቀጠሮ ውስጥ ያ የሰራውን ለችሎት አስረዳ የሚል ጥያቄ ቀረበለት ለፖሊስ። ፖሊስ ደግሞ ይህንን ጉዳይ የሚያጣራ አካል ከአቃቤ ሕግና ከፖሊስ ተዋቅሮ በሸገር ከተማ ላይ የተዋቀረ ስለሆነ ይህንን ለማጣራት ጊዜ ቀጠሮ ውስጥ ምንም ለመስራት አልቻልኩም። አሁንም ተለዋጭ ቀጠሮ ይሰጠኝና የተዋቀረው ኮሚቴ ይህን ጉዳይ አጣርቶ ለችሎት እንዲቀርብ ይደረግ የሚል ነገር ነው ያነሳው። ምንም የምርመራ መዝገብ የሰነድም ሆነ የሰው ማስረጃ አላጠናከርኩም፣ ምንም የሰራሁት ነገር የለም ካለ ጊዜ ቀጠሮ መዝገቡ ተዘግቶ በነፃ ልንሰናበት ይገባል የሚል ጥያቄ ነው ያቀረብ ነው። ፍርድ ቤቱ ይህንን ጉዳይ ከግራ ቀኝ ከሰማ በኋላ ወንጀለኛ መቅጫ ሕግ ስነስርዓት 59(2) መሰረት አጭር ተለዋጭ ቀጠሮ ሰጥቶ የካቲት 5 ቀን 8 ሰዓት ሊሆን ተመዝግቦ በዚህ ነው የተለያየ ነው።
ፖሊስ የታሳሪዎቹን ጉዳይ ከአቃቤ ሕግ ጋር እየመረመረ እንደሆነ ገልጸው ተጨማሪ ቀናትን እንደጠየቀ የጠቀሱት ጠበቃው ፍርድ ቤቱም ለፖሊስ ምርመራ 5 ተጨማሪ ቀናትን እንደፈቀደ ተናግረዋል። የሃይማኖት አባቶቹ ባለፈው ወር መገባደጃ ላይ መንበረ ጴጥሮስ ብለው የሰየሙትና የኦሮሚያ ኦርቶዶክስ ቤተ ክርስቲያን ከፍተኛ የአስተዳደር እርከን እንደሚሆን የገለጹትን አካል ማቋቋማቸውን ይፋ ባደረጉት በሰዓታት ውስጥ እንደታሰሩ ጠበቃቸውና የእንቅስቃሴው አስተባባሪዎች ቀደም ሲል ለአሜሪካ ድምጽ ተናግረዋል። መንበረ ጴጥሮስ በሚል በተጠቀሱት የሃይማኖት አባቶች ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች አንድ መንበር፣ አንድ ሲኖዶስና አንድ ፓትርያርክ የሚለው የቤተ ክርስቲያኑ አስተምሮና ቀኖና ተፈጻሚ ሊሆን እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሱዳን ተቀናቃኝ ጄኔራሎች መካከል በሚካሄደውና አንድ ዓመት ሊሞላው በተቃረበው ጦርነት ምክንያት በአገሪቱ የሚገኙ ሲቪሎች አንዳንዶቹ በረሃብ እየሞቱ ሳይሆኑ እንደማይቀር ምልክት በመታየት ላይ ነው በሚል የተመድ የሰብአዊና የፍልሰት ድርጅቶች የ4.1 ቢሊዮን ዶላር እርዳታ ጥያቄ አቅርበዋል። የተመድ የፍልሰተኞች ኮሚሽን ከፍተኛ ኮሚሽን ዩኤንኤችሲአር እና የሰብአዊ ጉዳዮች ማስተባበሪያ ቢሮው ዩኤን ኦቻ በጋራ ባቀረቡት ጥሪ ከሱዳን ሕዝብ ግማሽ የሚሆነው ወይም 25 ሚሊዮኑ ድጋፍና ከለላ ያስፈልገዋል ብለዋል። የተጠየቀው የገንዘብ እርዳታ በሱዳን የሚገኙትን እንዲሁም ጦርነትን ሽሽት አገሪቱን ጥለው የወጡትን ለመርዳት እንደሚውል ድርጅቶቹ አስታውቀዋል። ሱዳናውያኑ ብዙ አጥተዋል ያሉትና ከሱዳን ተፈናቅለው በኢትዮጵያ ከሚገኙት ሱዳናውያን ጋር በቅርቡ የተነጋገሩት የተመድ የፍልሰተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ደጋግመን ከእነርሱ የምንሰማው መልእክት ወደ ቤታቸው ተመልሰው ሕይወታቸውን መቀጠል እንደሚፈልጉ ነው ሲሉ አክለዋል። ተፈናቃዮቹ በአስቸኳይ እርዳታ እንደሚያሻቸውም ኮሚሽነሩ አስታውቀዋል። በሌላ በኩል በቱኒዚያ ባህር ዳርቻ ይጓዙበት የነበረው ጀልባ ሰጥሞ 13 ሱዳናውያን ፍልሰተኞች ሲሞቱ 27 የሚሆኑት ደግሞ የደረሱበት አልታወቀም ሲል የፍርድ ቤት ቃል አቀባይን ጠቅሶ የኤኤፍፒ ዜና ወኪል ዘግቧል። ሞናስትር በተባለችው የባህር ዳርቻ ከተማ በሚገኝ ፍርድ ቤት ቃል አቀባይ የሆኑት ፍሬድ ቤንጃ እንዳሉት 42 ከሚሆኑት ፍልሰተኞች ውስጥ እስካሁን በሕይወት የተረፈው የተገኙት 2 ብቻ ናቸው። ምርመራ መጀመሩን የገለጹት ቃል አቀባዩ ፍልሰተኞቹ የሕገ ወጥ አስተላላፊዎች ሰለባ ወይም በሕገ ወጥ መንገድ ወደ አውሮፓ ለመሻገር በዝግጅት ላይ ያለ የወንጀለኛ ቡድን አባላት ሊሆኑ ይችላሉ ብለዋል። ሰለባዎቹ በጦርነት ከምትታመሰው ሱዳን የመጡና በተመድ የፍልሰተኞች ድርጅት በጥገኝነት ጠያቂነት የተመዘገቡ መሆናቸውን ሪፖርቱ ጠቁሟል። ይጓዙበት የነበረው ጀልባ ከተሰባበሩ ብረቶች እንደ ነገሩ የተሰራ እንደነበር በተደረገው የመጀመሪያ ደረጃ ምርመራ መታወቁ ተገልጿል። የጠፉትን ፍልሰተኞች ፍለጋው መቀጠሉም ታውቋል። ባለፈው የፈረንጆች ዓመት ብቻ ከ2270 ፍልሰተኞች በላይ በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል። በመጨረሻም ለዩክሬን፣ ለእስራኤል እንዲሁም የድንበርን ደህንነትን ለማስጠበቅ በሚል 118 ቢሊዮን ዶላር ሊመድብ ያቀደው ረቂቅ ሕግ በሕግ መወሰኛው ምክር ቤት የሪፐብሊካን አባላት እንዳያልፍ ማድረጋቸውን ተከትሎ ለዩክሬንና ለእስራኤል እርዳታ ለመስጠት ያቀደ ሌላ የ95 ቢሊዮን ዶላር ረቂቅ ለማቅረብ ምክር ቤቱ በዝግጅት ላይ ነው። ከዚህ ውስጥ ከሩሲያ ጋር ጦርነት ውስጥ ላለችው ዩክሬን 60 ቢሊዮን ዶላር እንዲሁም ከሐማስ ጋር ጦርነት ውስጥ ላለችው እስራኤል ደግሞ 14 ቢሊዮን ዶላር ለመስጠት መታቀዱ ታውቋል። የሕግ መወሰኛውን ምክር ቤት የተቆጣጠረው የዲሞክራቲክ ፓርቲው መሪ ቸክ ሹመር ድንበርን የሚመለከተውን የረቂቁን ክፍል አስቀርተው ሌላ ረቂቅ ያቀረቡበትን ምክንያት ያስረዳሉ።
We knew about a week ago when Trump mixed in and said, you know, wanted to be
Trump ከሳምንት በፊት ጣልቃ ገብተው የፖለቲካ ጉዳይ እንዲሆን እንደሚፈልጉ አስተውቀዋል። በድንበር ላይ ቆስ ቢፈጠር እንደሚመርጡ ተናግረዋል። ምክንያቱም ለምርጫ ይጠቅመኛል ብለው ስለሚያስቡ ነው። ሌላ የተለየ አማራጭ እንደሚያስፈልገን አውቀን ነበር።
በሁለቱም ፓርቲዎች በጋራ የተዘጋጀውና ትናንት እክል የገጠመው ረቂቅ የፍልሰተኞችን ጊዜያዊ ማቆያ ማዕከላትን ለመጨመር የጥገኝነት ጥያቄያቸው መልስ እስከሚያገኝ በአሜሪካ የሚቆዩበትን አሰራር ለማስቀረት እንዲሁም ድንበሩን የሚሻገሩ የፍልሰተኞች ቁጥር ከተወሰነ በላይ ሲሆን ፕሬዚደንቱ ድንበሩን እንዲዘጉ ስልጣን የሚሰጥ ነበር። በርካታ ሪፐብሊካን የሕግ መወሰኛ ምክር ቤት አባላት በድርድር ወቅት ተሳታፊ እንዳልተደረጉና የድንበር ደህንነትን በተመለከተ ያላቸውን ስጋት ረቂቅ ሕጉ በተገቢው መልስ እንዳልሰጠ በመናገር ላይ ናቸው። በግል የሕግ መወሰኛ ምክር ቤት አባል የሆኑት ሴናተር ክሪስቲን ሲኒማ ግን ለረቂቅ ሕጉ አለማለፍ ሪፐብሊካኑን ተጠያቂ ያደርጋሉ።
Less than 24 hours after we released the bill, my Republican colleagues changed their minds.
ረቂቅ ሕጉን ባቀረብን በ24 ሰዓት ውስጥ የሪፐብሊካን ጓዶቼ ሐሳባቸውን ቀየሩ። ማውራት እንጂ በተግባር ማሳየት እንደማይፈልጉ ታወቀ። እናም የድንበር ደህንነት ጉዳይ ለነርሱ የብሔራዊ ጸጥታ ጉዳይ እንዳልሆነ ታወቀ። ለምርጫ ዘመቻ ጠቀሜታ ሲሉ የተናገሩት ነበር።
ዲሞክራቶቹ በበኩላቸው ለዩክሬን የሚሰጠውን እርዳታ ማደናቀፍ ብዙ መዘዝ እንደሚኖረው በማስጠንቀቅ ላይ ናቸው። በአዲሱ ረቂቅ ላይ ሳምንቱ ከማለቁ በፊት ድምፅ እንደሚሰጥ ታውቋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ፕሮግራሞች ወደ ኤደን መልሳቸዋለሁ።
ከዓለም ዙሪያ የተጠናቀሩትን የሀገር ውስጥና እንዲሁም ዓለም አቀፍ ዜናዎችን ያደረሰን እንግዱ ወልዴን ነበር። እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁም የሐሙስ ምሽት ጥር 30 2016 ዓ.ም መሰናዷችን ይቀጥላል። ስርጭታችን በቪኦኤ አማርኛ ፌስቡክ ገጽና ድረ ገጽ ላይ ታገኛችኋላችሁ። ያመለጣችሁንም መሰናዶች እዛ ላይ ተከታተሉ ዘንድ እጋብዛለሁ። መሰናዶውን በመምራት አብሬያችሁ የምቆየው ኤደን ገረመው ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ትከውንልናለች። ዋና አዘጋጇ ጽዮን ግርማ፣ አዋየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደገፋ ደግሞ የድምፅና ምስል ቅንብሩን የሚከውኑልን ባልደረቦቻችን ናቸው። ከሁላችንም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የኢትዮጵያ የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን ሶስት ከፍተኛ ስራ አስፈጻሚ ባለስልጣናትን ሹመት አጽድቋል። ጠቅላይ ሚኒስትሩ በዛሬ ዕለቱ ሌሎች ሁለት ባለስልጣናትንም ሾመዋል። ኬኔዲ አባተ ዝርዝር ዘገባ አለው።
የሕዝብ ተወካዮች ምክር ቤት ዛሬ ጥር 30 2016 ዓ.ም ባደረገው መደበኛ ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡለትን የሶስት ከፍተኛ ስራ አስፈጻሚ ባለስልጣናት ሹመት አጽድቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አቶ ተመስገን ጥሩነ ምክትል ጠቅላይ ሚኒስትር ሆነው ተሹመዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ የነበሩት አምባሳደር ታዬ አጽቀሥላሴ ደግሞ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ከዛሬው ተሿሚዎች ተርታ የሆኑት ቅዱስ ጳውሎስ ሚሊኒየም ኮሌጅ የማህፀን ጽንስ ተባባሪ ፕሮፌሰሯና የዓለም ጤና ድርጅት ባልደረባዋ ዶክተር መቅደስ ዳባ የጤና ሚኒስትር ሆነው ተሹመዋል። በተያያዘ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በዋና ዲሬክተር ማዕረግ ሁለት ከፍተኛ ሹመቶችን እንደሰጡ ጽህፈት ቤታቸው አስታውቋል። በዚህም መሰረት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ዛሬ ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር፣ ወይዘሮ ትዕግስት አሚድ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ሆነው እንደተሾሙ ተመልክቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሶስቱን ሹማምንት የትምህርት ዝግጅት፣ የስራ ልምድና የቤተሰብ ሁኔታ ባቀረቡበት ዝርዝር በምክትል ጠቅላይ ሚኒስትርነት የተሾሙት አቶ ተመስገን ጥሩነ በፌዴራልና በክልል ልዩ ልዩ ኃላፊነቶች ለበርካታ ዓመታት ማገልገላቸውን ተናግረዋል። እስከዛሬ ሹመታቸው ድረስ የብሔራዊ መረጃና ደህንነት ዋና ዲሬክተር የነበሩት አቶ ተመስገን በአማራ ክልል የታወጀው የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ዋና ሰብሳቢም ናቸው። ጠቅላይ ሚኒስትር አብይ ምክር ቤቱ የምክትላቸውን ሹመት እንዲያጸድቅላቸው ሲጠይቁ ተከታዩም ብለዋል።
አቶ ተመስገን ላለፉት በርካታ ዓመታት አገራቸውና ህዝባቸውን በታማኝነት በትጋት ሲያገለግሉ የቆዩ ስለሆነ ያላቸውን ልምድ ተጠቅመን በምክትል ጠቅላይ ሚኒስትርነት ቢሾሙ ይበልጥ ያካበቱትን ልምድና እውቀት ተጠቅመን ሀገራችንን የጀመርነውን የብልጽግና ጉዞ ለማስቀጠል እድል ስለሚያስገኝ ምክትል ጠቅላይ ሚኒስትር ሆነው እንዲሾሙ አቀርባለሁ።
ለውጭ ጉዳይ ሚኒስትርነት የተሾሙት አምባሳደር ታዬ አጽቀሥላሴ በዲፕሎማሲው መስክ ለአስርት ዓመታት አገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሆነውም ሰርተዋል። ዛሬ በሚኒስትርነት እንዲመሩ በተሾሙበት የውጭ ጉዳይ መስሪያ ቤት ሚኒስትር ዴታ እንዲሁም የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር ሆነው ስለማገልገላቸውም የሥራ ልምዳቸው ያመለክታል። አምባሳደር ታዬ በልዩ ልዩ ዓለም አቀፍ ተቋማትም በብዙ ኃላፊነት ቦታዎች ላይ እንደሰሩ ጠቅላይ ሚኒስትር ስትራቢያው ስተዋል። ሆኖም የገዢው ፓርቲ አባል እንዳልሆኑ ተናግረዋል።
አምባሳደር ታዬ ያካበቱትን የዘመናት የዲፕሎማሲ ልምድ አሁን ባለው አጠቃላይ ዲፕሎማሲ ሁኔታ ብንጠቀምበት ኢትዮጵያን ይጠቅማል። ቤቱን በተሻለ ደረጃ የሚያውቁ ሙያ ያላቸው ልምድ ያላቸው ሰው ስለሆኑ ምንም እንኳን የብልጽግና ፓርቲ አባል ባይሆኑም ብልጽግና ከአባላቱ ብቻ ሳይሆን የተሻለ ሙያ ያላቸውን ሰዎች የመጠቀም አቅጣጫ ባስቀመጠው መሰረት የውጭ ጉዳይ ሚኒስትር ሆኖ ቢያገለግሉ ለሀገራቸውና ለሕዝባቸው ይበልጥ ፋይዳ ሊያስገኙ ይችላሉ የሚል እምነት ስላለ ለተከበረው ምክር ቤት አቀርባለሁ።
ዶክተር ሊያ ከበደን በመተካት በጤና ሚኒስትርነት የተሾሙት የማህፀንና ጽንስ ሐኪምና ተባባሪ ፕሮፌሰሯ ዶክተር መቅደስ ዳባ ከሐዋሳ ዩኒቨርሲቲ መምህርነት ጀምሮ ከሞያቸው ጋር በተገናኘ በተለያዩ የሀገር ውስጥና የውጭ ተቋማት ውስጥ በኃላፊነት ማገልገላቸውን በጠቅላይ ሚኒስትር አብይ አህመድ የቀረበው የሥራ ልምዳቸው ያስረዳል። አሁን በጄኔቫ የሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት የምክትል ዳይሬክተሩ ልዩ ረዳትና ከፍተኛ ባለሙያ ሆነው ያገለገሉ እንደነበሩም ገልጸዋል። ዶክተር መቅደስም የብልጽግና ፓርቲ አባል እንዳልሆኑ የገለጹት ጠቅላይ ሚኒስትሩ ለጤና ሚኒስትርነት የታጩት 10 ከሚደርሱ ባለሙያዎች ጋር ተወዳድረው ብልጫ በማምጣታቸው እንደሆነ አስረድተዋል።
በሙያ ለመምራት በፓርቲያችን ውስጥ ሳንታጠር ሀገራቸውን የሚያገለግሉ ሰዎች ካሉበት ስፍራ ብናስመጣ ይጠቅማል በሚል እምነት ሲሆን ዶክተር መቅደስ የተሻለ ደሞዝና ጥቅም ያለው ስራ ያላቸው በጄኔቫ የሚኖሩ ቢሆኑም ሀገር ያቀረበላቸውን ጥሪ ተቀብለው በጤና ሚኒስትርነት ለማገልገል ፈቃደኛ ስለሆኑ የተከበረው ምክር ቤት የእነዚህን 3 ሙያተኞች ልምድ እና አጠቃላይ በህይወት ዘመናቸው ያስገኙትን ውጤት ታሳቢ አድርጎ የካቢኔ አባላት አድርጎ እንዲሾምልኝ በአክብሮት እጠይቃለሁ።
ምክር ቤቱ የቀረበለትን ሹመት በሙሉ ድምጽ ያጸደቀ ሲሆን ተሿሚዎቹም ቃለ መሐላ በመፈጸም ኃላፊነታቸውን ተረክበዋል።
እኔ አቶ ተመስገን ጥሩና ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
የዛሬዎቹን 2 ተሿሚዎች ጨምሮ የገዢው ፓርቲ አባላት ያልሆኑ የካቢኔ አባላት 5 ደርሰዋል። ጠቅላይ ሚኒስትር አብይ የዛሬው የካቢኔ ሹምሽር ውሳኔ ላይ የተደረሰው ከ11 ዓመታት በላይ በምክትል ጠቅላይ ሚኒስትርነት ካገለገሉት አቶ ደመቀ መኮንን ጋራ ከተደረገ ውይይትና ምክክር በኋላ እንደሆነ ገልጸዋል። በሰላማዊ መንገድ ስልጣን መረካከብና ኢትዮጵያን ስላገለገሉ እናመሰግናለን ተብሎ መሄድ ተጨማሪ ክብር ነው ያሉት ጠቅላይ ሚኒስትሩ አቶ ደመቀ ከፓርቲና ከመንግስት ኃላፊነታቸው መሸኘታቸውን ማስተዋቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። የአሜሪካ ኤምባሲ በኢትዮጵያ ያለው ግጭት በአስቸኳይ እንዲቆም ጠየቀ። በአማራና በኦሮሚያ ክልሎች ያሉት ግጭቶች ከፍተኛ ሰብአዊ ስቃይ እያስከተሉ መሆኑ እጅጉን እንዳሳሰበው የገለጸው የኢትዮጵያ የአሜሪካ ኤምባሲ በአስቸኳይ እንዲቆሙ ጠይቋል። ሁለቱ ሀገራት የዲፕሎማሲ ግንኙነት የጀመሩበትን 120ኛ ዓመት አስመልክቶ ለኢትዮጵያ ሕዝብ ደብዳቤ ጻፉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ጆሴ ማሲንጋ ሀገራቸው በኢትዮጵያ ሰላምና ልማት እንዲረጋገጥ ድጋፍ እያደረገች እንደሆነ ተናግረዋል። በአምባሳደሩ ስለተጻፈው ደብዳቤ ለአሜሪካ ድምጽ ማብራሪያ የሰጡት በኤምባሲው የፐብሊክ ዲፕሎማሲ ኃላፊ ናዮሚ ፌሎስ በኢትዮጵያ ያሉት ግጭቶች በሰላም እንዲፈቱ ሀገራቸው ጥረት እንደምታደርግ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት የጀመሩበትን 120ኛ ዓመት በማስመልከት በኢትዮጵያ የአሜሪካ አምባሳደር ኤርቪን ጆሴ ማሲንጋ ሰሞኑን ለኢትዮጵያ ሕዝብ ደብዳቤ ጽፈዋል። አምባሳደሩ በደብዳቤያቸው ባለፉት ዓመታት የሁለቱን ሀገራት ግንኙነት ለማጠናከር የተከናወኑ ተግባራትንና የተደረጉ ድጋፎችን ዘርዝረዋል። ስለ አምባሳደሩ ደብዳቤ ለአሜሪካ ድምጽ ማብራሪያ የሰጡት በኤምባሲው የፓብሊክ ዲፕሎማሲ ኃላፊ ናዮሚ ፌሎስ መንግስታቸው በትኩረት ከሚከታተላቸው ጉዳዮች አንዱ በኢትዮጵያ የሚታየው ግጭት እንደሆነ ተናግረዋል።
በአማራ፣ በኦሮሚያና በሌሎችም አካባቢዎች ያለው ግጭት በሰዎች ላይ ለማሰብ የሚከብድ ስቃይ እያስከተለ ነው። የኢትዮጵያ የረጅም ጊዜ ወዳጅ ሀገር እንደመሆናችን በእጅጉ ያሳስበናል። ስለሆነም ለንጹሃን ሰዎች ጥበቃ እንዲደረግ፣ የሰብአዊ መብቶች እንዲከበሩና ግጭቱን በአስቸኳይ እንዲቆም እንጠይቃለን። በቅርቡ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በዳሬ ሰላም በተደረገው ንግግር እንደታየው በአማራ፣ በኦሮሚያና በሌሎችም አካባቢዎች ያሉትን ውስብስብ የፖለቲካና የጸጥታ ችግሮች በውይይት እንዲፈቱ ለማበረታታት አሁንም የአሜሪካ መንግስት ሚናውን ለመጫወት ዝግጁ ነው።
የፓብሊክ ዲፕሎማሲ ኃላፊዋ ከአንድ ዓመት በፊት የሰሜን ኢትዮጵያውን ጦርነት እንዲቋጭ ያደረገው በኢትዮጵያ መንግስትና በህወሓት መካከል የተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት የጥይት ድምፅ እንዳይሰማ በማድረግ ትልቅ ሚና መጫወቱን አስታውሰዋል። ከዚያም በኋላ በስምምነቱ መሰረት ተጨባጭ ስራዎች እንደተከናወኑ ናዮሚ ፌሎስ ተናግረዋል። አሁንም ግን የቀሩ የቤት ስራዎች አሉ ይላሉ ናዮሚ።
Other elements of the agreement's implementation, however,
የሰላም ስምምነቱ አፈጻጸም አካል የሆኑ ሌሎችም ስራዎች ግን አሁንም በሂደት ላይ ናቸው። ትጥቅን በማስፈታት ታጣቂዎችን በመመለስና ወደ ህብረተሰቡ እንዲቀላቀሉ በማድረግ ረገድ በአጭር ጊዜ ውስጥ የተቀላጠፈ ጥረት ሲደረግ ማየት እንፈልጋለን። የኤርትራ ኃይሎች ከያዙት አካባቢ ሙሉ በሙሉ እንዲወጡ ከማድረግ፣ ሉዓላዊነትን ከማስከበርና የሀገራትን የግዛት አንድነት ከማስጠበቅ አኳያም ለውጥ እንዲመጣ እንጠይቃለን።
የአሜሪካው አምባሳደር ኤርቪን ጆሴ ማሲንጋ ለኢትዮጵያ ሕዝብ በጻፉት ደብዳቤያቸው ኢትዮጵያ ውስጥ በሰላም፣ በልማትና በዲሞክራሲ ዘርፎች ለውጥ እንዲመጣ አሜሪካ ከፍተኛ ሚና መጫወቷን አስረድተዋል። ከነዚህም መካከል በኢትዮጵያ በተለያዩ ምክንያቶች ችግር ላይ ለወደቁ ሰዎች የተሰጠውን ሰብአዊ ድጋፍ አንስተዋል። የፓብሊክ ዲፕሎማሲ ኃላፊዋ ናዮሚ ፌሎስ በአሜሪካ ተሰጥቷል የተባለውን የሰብአዊ ድጋፍ መጠን እንዲህ ዘርዝረዋል።
አሜሪካ ለኢትዮጵያ ትልቁን ሰብአዊ ድጋፍ የምታቀርብ ሀገር ናት። ባለፈው የፈረንጆቹ 2022 ዓመት ከ1.5 ቢሊዮን ዶላር በላይ፣ በዚህ በያዝነው በጀት ዓመት 2023 ደግሞ ወደ 680 ሚሊዮን ዶላር የሚጠጋ ድጋፍ አድርጋለች። ድጋፉ የተሰጠው የነፍስ አድን እርዳታ ለሚያስፈልጋቸው ስደተኞች፣ ጥገኝነት ጠያቂዎች፣ ተፈናቃዮች፣ ዜግነት አልባ ሰዎች እንዲሁም በግጭት በድርቅና በምግብ እጥረት ተጽዕኖ ለደረሰባቸው ሰዎች ነው።
ናዮሚ ፌሎስ የአሜሪካው ዓለም አቀፍ የልማት ተራድኦ ድርጅት በምህጻሩ ዩኤስኤድ እና የዓለም ምግብ ፕሮግራም ቀደም ሲል አቋርጠውት የነበረውን የእርዳታ አቅርቦት ዳግም በመጀመራቸው በተለያዩ ክፍሎች የሚገኙ በሚሊዮኖች የሚቆጠሩ ተረጂዎች ድጋፍ እያገኙ እንደሆነ ገልጸዋል። የአሜሪካ መንግስት በኢትዮጵያ የዲሞክራሲና አስተዳደር ስራዎችን ለመደገፍ እንዲሁም ኢኮኖሚያዊ እድሎችን ለመፍጠር ባለፈው ዓመት በ484 ሚሊዮን ዶላር ወጪ 24 ፕሮግራሞችን ቀርጾ መተግበሩን አስገንዝበዋል። ይህ እገዛ በጤና በትምህርትና በሌሎች መስኮች በመላው ኢትዮጵያ የነዋሪዎችን የተፈናቃዮችንና የስደተኞችን ሕይወት ለማሻሻል ረድቷል ያሉት የፓብሊክ ዲፕሎማሲ ኃላፊዋ በአንዳንድ አካባቢዎች በግጭት ምክንያት ተዘግተው የነበሩ ትምህርት ቤቶችን ለማስከፈትም መንግስታቸው ድጋፍ ማድረጉን አውስተዋል።
ቀደም ሲል በግጭት ሳቢያ ተጽዕኖ በደረሰባቸው አካባቢዎች 500 ሺህ ወይም ግማሽ ሚሊዮን ተማሪዎች ወደ ትምህርት ቤት እንዲመለሱ እገዛ አድርገናል። ከአንድ ሺህ በላይ ትምህርት ቤቶችንም ዳግም በማስከፈት ተመልሰው ስራ እንዲጀምሩ ድጋፍ ሰጥተናል።
ኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት የጀመሩበት 120ኛ ዓመት በልዩ ልዩ ዝግጅቶች ለማክበር እንደታቀደም የፓብሊክ ዲፕሎማሲ ኃላፊዋ ናዮሚ ፌሎስ ለአሜሪካ ድምፅ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብርና የእንግሊዙ የረድኤት ተቋም ኦክስፋም በኢትዮጵያ በተለይም በሰሜኑ የሀገሪቱ ክፍል ያለው ድርቅ ያስከተለው ረሃብ አሳሳቢ ደረጃ ላይ ደርሷል ሲሉ አስታወቁ። በተጨማሪም የዓለም የምግብ መርሃ ግብር በቀጣዮቹ ሳምንታት ለ3 ሚሊዮን ሰዎች የምግብ ድጋፍ እንደሚያደርስ አስታውቋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። የመንግስታቱ ድርጅት የዓለም የምግብ መርሃ ግብር አጣዳፊ የምግብ ድጋፍ በሚያሻቸው የኢትዮጵያ አካባቢዎች አስቸኳይ የምግብ ድጋፍ የማድረስ እቅዱን አስታወቀ። የዓለም የምግብ ፕሮግራም በመጪዎቹ ጥቂት ሳምንታት 3 ሚሊዮን ለሚሆኑ በድርቅ ጉዳት ለደረሰባቸው ኢትዮጵያውያን የምግብ ድጋፍ ለማድረስ አቅዶ እየሰራ እንደሚገኝ ነው ያስታወቀው። የተቋሙ የኢትዮጵያ ዳይሬክተር ክሪስ ኒኮይ በሰሜን ኢትዮጵያ የተከሰተው ረሃብና የምግብ ዋስትና ማሽቆልቆል እጅጉን አሳስቦናል ያሉ ሲሆን አያይዞም ቡድናችን የምግብ ድጋፍን ለማድረስ በፍጥነት እየሰራ ነው ማለታቸው በመግለጫው ሰፍሯል። ከህዳር ወር 2016 ማብቂያ አንስቶ የዓለም የምግብ መርሃ ግብር በትግራይ፣ አፋር፣ አማራና ሶማሌ ክልሎች ለሚገኙ 1.2 ሚሊዮን ዜጎች ምግብ ያቀረበ ሲሆን መጪዎቹ ሳምንታትም ለ3 ሚሊዮን ሰዎች ድጋፍ ለማድረስ እየሰራ ይገኛል። ከነዚህ ውስጥም 2 ሚሊዮኑ በትግራይ ክልል ውስጥ የሚገኙ ናቸው። ከዚሁ ጋር በተያያዘ የእንግሊዙ የልገሳ ተቋም ኦክስፋም በትግራይ ያለው ረሃብ አስጊ ነው ሲል አሳስቧል። ኦክስፋም በትላንትናው ዕለት የትግራይ ክልል ብሔራዊ እንባ ጠባቂን ጠቅሶ ይፋ ባደረገው መግለጫው መሰረት ባለፉት 6 ወራት ውስጥ በትግራይ ውስጥ 400 ህጻናትና አረጋውያን አስከፊ በሆነ ረሃብ ህይወታቸው ማለፉን አስታውቋል። የኦክስፋም ኢትዮጵያ ዳይሬክተር አቶ ገዛኸኝ ከበደ ሰዎች ሲራቡ ማየት በሞራልም ሆነ በፖለቲካ መዝቀጥ ነው ያሉ ሲሆን በሚሊዮኖች የሚቆጠሩ ሰዎች በረሃብ የተነሳ ተቸግረዋል፣ ቀጣዩ ምግባቸውን እስኪያገኙ ድረስም ታይቶ በማይታወቅ በአስከፊ ረሃብ ውስጥ እየተሰቃዩ ነው ማለታቸው ሰፍሯል። በተጨማሪም በኦክስፋም መግለጫ ላይ የሰፈሩ የአራት ልጆች እናትና የ50 ዓመት ሴት እንደሆኑ የተገለጹት ወይዘሮ ሀሪያት ረሃቡ በነፍሰ ጥሮችና በህጻናት ላይ ማየሉን ገልጸው እናቶች ልጆቻቸው በረሃብ እንዳይሰቃዩ ከተገቢው ሰዓት በላይ እንዲተኙ እያደረጉና እሳት የሚሰጡ የዛፍ ስሮችንም መመገብ ጀምረዋል ማለታቸውም ተገልጿል። በጎርጎሮሳውያኑ ህዳር 2022 በኢትዮጵያ መንግስትና በህወሓት መካከል የተኩስ አቁም ስምምነት ላይ ቢደረስም በሌላ በኩል በአማራ ክልል ግጭቶች በመቀጠላቸው ወደ 1.6 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። 9.4 ሚሊዮን የሚሆኑ የሰሜን ኢትዮጵያ ነዋሪዎችም ለአስከፊ ረሃብ ተጋልጠዋል። ባለፈው ዓመት የተከሰተው የበረሃ አንበጣ ወረርሽኝና የዝናብ እጥረት የተዘራው እህል እንዲወድም ከማድረጉ በተጨማሪም በአስር ሺዎች የሚቆጠሩ የቀንድ ከብቶች መሞታቸውም በኦክስፋም መግለጫ ላይ ሰፍሯል። የኢትዮጵያ መንግስት በቅርቡ ይፋ ባደረገውና የዓለም የምግብ መርሃ ግብር ላይ በሰፈረው ዳሰሳ መሰረትም በዚህ በያዝነው በጎርጎሮሳውያኑ 2024 ዓ.ም 15.8 ሚሊዮን ሰዎች ለረሃብ ተጋላጭ መሆናቸውንና የምግብ ድጋፍ እንደሚያሻቸውም ተገልጿል። በተጨማሪም በኢትዮጵያ 4 ሚሊዮን የሀገር ውስጥ ተፈናቃዮች የሚገኙ ሲሆን 7.2 ሚሊዮን የሚሆኑት ሰዎች ደግሞ ጽኑ የምግብ ዋስትና ተግዳሮት ተገልጿል። ከነዚህ ውስጥ ከግማሽ በመቶ በላይ የሚሆኑ በትግራይና በአማራ ክልል የሚገኙ መሆናቸው ተገልጿል። በመንግስት ዳሰሳ መሰረትም 2.3 ሚሊዮን የሚሆኑት ከአማራ ክልል ሲሆኑ 2.1 ሚሊዮኑ ከትግራይ ክልል ናቸው። የአየር ንብረት ለውጥ፣ ግጭትና የምጣኔ ሀብት መንኮታኮት የመልሶ ማቋቋሙንና የእርዳታው ሁኔታ እንዲያዘገም ማድረጉም ተገልጿል። ምንም እንኳን ሰሜን ኢትዮጵያ በዓለም ላይ ካሉ አስከፊ ሰብአዊ ቀውስ ካጋጠማቸው ስፍራዎች መካከል አንዱ ይሁን እንጂ እስካሁን ድረስ በዓለም አቀፍ ደረጃ ይህን ያህል አመርቂ ድጋፍ ያልተደረገበት ስፍራ መሆኑንም ኦክስፋም አስታውቋል። የዩናይትድ ስቴትስ የልማት ተራድኦ ድርጅት USAID እና የዓለም የምግብ መርሃ ግብር ከእርዳታ እህል መዘረፍና አላግባብ ጥቅም ላይ መዋል መቀጠልን ተከትሎ ላለፉት 6 ወራት የምግብ ድጋፍ ማቋረጣቸው የምግብ ዋስትናው ይበልጡን እንዲያሽቆለቁል አድርጎታል። ምንም እንኳን ተቋማቱ ድጋፋቸውን በድጋሚ ቢጀምሩም በሰሜን ኢትዮጵያ ካለው የምግብ ፍላጎት አንጻር በበረሃ ላይ እንዳለ የውሃ ጠብታነ በማለት ኦክስፋም ጨምሮ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመቀጠል ደግሞ የምናልፈው በዚህ በዩናይትድ ስቴትስ ውስጥ ወዳለ የሀገር ውስጥ ጉዳይ ነው። በዛሬው ዕለት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ከፍተኛ ፍርድ ቤት ጉዳያቸው እየተሰማ ይገኛል። የአሜሪካ ድምጽ የትግርኛ ክፍል ባልደረባ የሆነችው ሳራ ፍሳዬና እንዲሁም ደግሞ ሌሎች የአፍሪካ ቀንድ ባልደረቦቻችን በስፍራው ይገኛሉ። ሳራ እንደምን ዋልሽ? እንደምን አመሸሽ?
እንደምን ዋልሽ ኤደን?
ሳራ እንግዲህ በዛሬው ዕለት የቀድሞ የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ የክስ ሂደት እየታየ ነው። ፕሬዝዳንቱ እጅግ ብዙ የክስ ጉዳዮች አሉባቸውና የትኛው ጉዳያቸው ነው በዛሬው ዕለት በከፍተኛ ፍርድ ቤት እየታየ የሚገኘው?
ለክነሽ ኤደን፣ ዛሬው በዚሁ በአገሪቱ ጠቅላይ ፍርድ ቤት እየተሰማ የሚገኘው በ2020 ዓመተ ምህረት ህዳር ወር የተካሄደውን ፕሬዝዳንታዊ ምርጫ ተጭበርብረዋል በማለት በወቅቱ ፕሬዝዳንት የነበሩት ዶናልድ ትራምፕ ባሰሙት ንግግር ደጋፊዎቻቸው ይህንን ንግግርን በማመናቸው የአገሪቱን ምክር ቤት ጆ ባይደን ምርጫውን ማሸነፋቸው እንዳያጸድቅ ጥር 6/2021 ዓመተ ምህረት በካፒቶል መውረራቸውንና ብጥብጥ ማንሳታቸውን እንዲሁም ማጥቃታቸው የሚታወስ ነው። ይህንን መሰረት በማድረግ የኮሎራዶ ስቴት ፕሬዝዳንት ዶናልድ ትራምፕ በምርጫ ዳግም እንዳይወዳደሩ በመወሰኑ የተነሳ ይህንን ትራምፕ በዛ አመጽ የነበራቸውን ሚና ምን ነበር? ያንን ሁኔታስ ዳግም ምርጫ ላይ እንዳይወዳደሩ ሊያግዳቸው ይችላል ወይ የሚለውን ለመስማት ነው የዛሬ የነበረውን ቀጠሮ።
አመሰግናለሁ ሳራ። እንግዲህ ለአድማጭ ለተመልካቾቻችን ማስታወስ የምንሻው ነገር ቢኖር እየተጠቀምን ያለው የአውሮፓውያኑን ዘመን ወይም ደግሞ የጎርጎሮሳውያኑን የቀን አቆጣጠር መሆኑን ልናስታውስ እንወዳለን። እስኪ እስካሁን ድረስ ያለው የክስ ሂደት ምን ይመስላል? ምን አይነት ነገሮች ናቸው የተነሱት? ለቀድሞ ፕሬዚዳንት የተነሱ ጥያቄዎች እስካሉ
ዛሬ የነበረው ሂደት እስካሁን ተጠናቀዋል። እንግዲህ ፍርድ ቤቱ የሁለቱንም ወገኖች ክርክር ሰምቷል። በተለይ የኮሎራዶን ግዛት አስተዳደር ያነሳውን መከራከሪያ ነጥብ የ14ኛውን የህግ መሻሻያ የህገ መንግስቱን መሻሻያ በማንሳት አንቀጽ 3 ህገ መንግስቱን ለማስፈጸም ቃል ከገባ አንድን ሰው ከዛም ቀጥሎ አመጽ ካስነሳ ከስልጣኑ ይወገዳል ወይም ይነሳል የሚለውን መሰረት በማድረግ በሰጡት ውሳኔ ወይም የመከልከላቸውን አስመልክተው ነው የመከራከሪያ ነጥቦቻቸውን ያስነሱት። የትራምፕ ጠበቆችም ይህንን ህግ መጣስ ወይም ደግሞ ህግ ማፍረስ አይደለም፣ ፕሬዚዳንት ትራምፕ የነጻነት በነጻ የመናገር መብታቸውን ተጠቅመው ያደረጉት እንጂ አመጽ አላስነሱም በማለት ሲከራከሩ ነበር። የሁለቱም ወገኖች ክርክር ከሰማ በኋላ ፍርድ ቤቱ በቀጣዩ ቀናቶች ውሳኔ እንደሚሰጥ በማሳወቅ የዛሬውን ቀጠሮ ተጠናቋል።
አመሰግናለሁ። እንግዲህ ሳራ ፍሳዬ የትግረኛ ክፍል ባልደረባችን ናት። የአፍሪካ ቀንድ የአማርኛ ክፍልና የአፋን ኦሮሞ ዘጋቢዎቻችንም አብረዋት ይገኛሉ። ሁላችሁንም እጅግ አብዝቼ ነው የማመሰግነው። አድማጭ ተመልካቾቻችን እንግዲህ ይህንን ጉዳይ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ሳራ እንግዲህ ለአሁኑ አመሰግናለሁ። ሰላም ሁኚ። እስራኤል ሐማስ ለታጋቾች ያቀረበውን ቅድመ ሁኔታ አሳሳች ስትል ውድቅ አድርጋለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ከተነጋገሩ በኋላ በዩናይትድ ስቴትስ፣ ካታርና ግብጽ ተካሂዶ የነበረውን ታጋቾችን የማስለቀቅ ስምምነት አስመልክቶ በሐማስ የቀረበውን ጥያቄ አሳሳች ሲሉ ውድቅ አድርገውታል። የአሜሪካ ድምጽ የከፍተኛ ዲፕሎማሲ ዘጋቢ ሲድኒ ሴን ከውጭ ጉዳይ ሚኒስቴር ተከታዩን አጠናቅራለች። ደረጀ ደስታ እንደሚከተል ያቀርበዋል።
ሐማስ እንደ አውሮፓ አቆጣጠር ጥቅምት 7 እስራኤል ውስጥ ወሰን ተሻግሮ 1200 ሰዎች የገደለበትን ጥቃት ከሰነዘረ ትናንት ረቡዕ አራተኛ ወሩን አስቆጥሯል። ዩናይትድ ስቴትስ በአሸባሪነት የፈረጀችው ይህ ቡድን ወደ 240 የሚሆኑ ሰዎችንም አግቶ ወስዷል። ከነዚህ ውስጥ 135 የሚደርሱ ታጋቾች ሁኔታ ዛሬ ድረስ አልታወቀም። ፓሪስን ጨምሮ በመላው ዓለም ታጋቾቹን የተመለከቱ ስነ ስርዓቶች ተካሂደዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት አንቶኒ ብሊንከን 6 አሜሪካውያንን ጨምሮ የታገቱት እንዲፈቱና በጋዛ ላሉ የፍልስጤም ሲቪሎች ተጨማሪ ሰብአዊ እርዳታ እንዲያገኙ ግፊት ለማድረግ በመካከለኛው ምስራቅ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን የእስራኤል ጦር ከጋዛ እንዲወጣ የሚጠይቅ ነው የተባለውን በሐማስ የቀረበውን ሐሳብ ውድቅ አድርገውታል።
ايوم امرتي لمسكير المدينه بلينكن
حماسن كاشنفن بوالا غازا فصم كوتادرا هايل نصامونو انارغاغطالن سل لوچ گودای منستر بلينكن نگرياچوالو اندزاينن نگر قالي گبا يميچيل اند هايل بينور يام اسرائيل منگست يمكلاكيا سراويتنا صت هايلاچن بيچا مونون تاريخ ارياگطوال
تنانت ربو مشيت بتكايده ليلا سبسبا لاي بلينكن سل حماس ملاش يميكتلون تناغراوال
while there are some clear non-starters in Hamas's response
በሐማስ ምላሾች ውስጥ ከመጀመሪያውንም የማይታሰቡ ነገሮች አሉ። እኛ ያሰብን ያለነው ሊያግባቡ የሚችሉ ነገሮችን መፍጠር ብቻ ሲሆን ከዚያ ግብ እስክንደርስ ድረስ ያለመታከት እንሰራለን።
በቴል አቪቭ የእስራኤል ታጋቾች እንዲለቀቁ ግፊት ለማድረግ የተቋቋመው ቡድን ታጋቾቹ እንዲፈቱ፣ ናታንያሁ ታጋቾችን ለማስለቀቅ የሚደረገውን ስምምነት እንዲፈጽሙ ተማጽነዋል። በሐማስ ከተለቀቁ የእስራኤል ታጋቾች መካከል አዲና ሞሼ እንዲህ ይላሉ።
אני יודעת שהם לא מקבלים תרופות הנדרשות.
מיסטר נתניהו, አሁንም ወደርሶ ያመለከትኩ ነው። ሁሉም ነገር በጆ ነው። ይህም ማድረግ የሚችሉት እርሶ ነዎት። በጣም ሰግቻለሁ። በጣም ፈርቻለሁ። በዚህ በተከሉት መንገድ ሐማስን አፈርሳለሁ ብለው ከቀጠሉ ካሁን በኋላ ነጻ የሚወጡ ታጋቾች አይኖሩም።
ብሊንከን ከእስራኤል ባለስልጣናት ጋር ባደረጉት ውይይት በጋዛ የፍልስጤማውያን ሞት አሁንም እጅግ በጣም ብዙ መሆኑና በሐማስ ላይ የሚካሄደው የትኛውም ወታደራዊ ዘመቻ ከሁሉም በላይ የዜጎችን ደህንነት ማስቀደም እንዳለበት ተናግረዋል። በጋዛ በሐማስ የሚመራ የጤና ጥበቃ ሚኒስቴር እንደገለጸው ከጥቅምት 7 ጀምሮ ቢያንስ 27478 ፍልስጤማውያን በጋዛ ሰርጥ ተገድለዋል። ከተገደሉት መካከል 70 ከመቶ ያህሉ ሴቶችና ህፃናት እንደሆኑም ተነግሯል። ከ66800 በላይ ፍልስጤማውያን መቁሰላቸውም ተመልክቷል። ብሊንከን ከፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ ጋር በዌስት ባንክ ራማላ ውስጥ ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ ሐሙስ በእስራኤል ተጨማሪ ውይይቶችን የሚያደርጉ ሲሆን በሐማስ ከተያዙ ታጋቾች ቤተሰቦችም ጋር ለመገናኘት አቅደዋል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ጥር 30 2016 ዓ.ም መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ ያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የኢትዮጵያ መገናኛ ብዙሃን ባለፉት 5 አመታት ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና መገናኛ ብዙሃኑ ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ጥናት ሪፖርት ሰሞኑን ወጥቷል። አጥኚዎቹ በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ፕሮፌሰር ቴሬ ሸዳል ናቸው። ዶክተር ሙላቱ አለማየሁን አነጋግረን ያስተናዳነው ዘገባ ይቀጥላል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል።
የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ መግባት ፍላጎት ስታዩ እዚህም እዚያም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው የመንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ሶ ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ወይ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሀን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘን እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው። እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ለማለት ፈልጌ ነው የሚዘግቧቸው ጉዳዮችን ይህን ዘግብ ይናትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል፣ አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን አንድን መገናኛ ሚዛን ብቻ በመከታተል የሚያገኘው ሚዛናዊ መረጃ የለም ማለት ነው። በጣም ፖላራይዝድ የሆነ ነገር ሆኖብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት ብቻ ምንድነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሀን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴሪ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ፣ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። የእነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ በጣም ነጻ ሆኖ እንዲዘግቡ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን በደንብ ለይቶ ያለማወቅ ነው። ቅድምን ብዬሻለው የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀጣዩ ዘገባችን አካባቢና ተፈጥሮ ላይ ያተኩራል። በተፈጥሮ ሀብቷና በታሪካዊነቷ በደቡብ ምዕራብ ኢትዮጵያ ፈርጥ በመባል የምትታወቀው ኢሉ አባቦር ብዙ የቱሪዝም መዳረሻዎች ቢኖሯትም በመንገድና ሌሎች መሰረተ ልማቶች እጥረት ለጎብኚዎች ተደራሽ እንዳልሆነች የአካባቢው ነዋሪዎች ተናግረዋል። መንግስት ለመሰረተ ልማት ጥያቄዎቻቸው ምላሽ እንዲሰጥም ነዋሪዎቿ ጠይቀዋል። የነዋሪዎቹን ጥያቄ የሚጋራው የዞኑ የቱሪዝም ጽሕፈት ቤት በበኩሉ የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ እንደሆኑ ጠቅሷል። በመሰረተ ልማት በኩልም ከሶስት ያላነሱ የመንገድ ፕሮጀክት ተቋራጮች ለተቋራጮች በመሰጠት ስራቸው እየተከናወነ እንደሚገኝም ተገልጿል። ዳዊት ገልሞ ዘገባ አለው።
በኦሮሚያ ክልላዊ መንግስት የኢሉ አባቦር ዞን በለምለምነታቸው ከሚጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን የሰሌ ኖኖ እንዲሁም የሶር ፏፏቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉ አባቦር ዞን በቾ ወረዳ የሚገኘው የሶር ፏፏቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመሰል ፏፏቴዎች አሉት። አቶ ተካልኝ ፋንታ የብቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በካወተ ቱሪዝም ሄዱ ቀብዲ
የሶር ፏፏቴዎች በብቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው።
አኩማ አፍሪካ ትዩ ለጋ ባያቲ አንሴ
የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት ማህመድ ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራሌ ኪሎ ሜትር ሸንድ ዋልቀን እንፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው።
ፈራንሳ ባየራ ኪሳለጀቹራ
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይሄው ነው።
የመሰረተ ልማት እጥረቱ በዩኔስኮ ስነ ህይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ህይወት መናሪያ የሆነው ጥቅጥቅ ደኑ የገባ ወንዝ ስንት ሸለቆን ይዞ ይገኛል። ወጣት ሼቱ መንገሻ የያዩ ወረዳ የደን ባለሙያ ነው።
ኢኮ ቱሪዝም ይዳንልኝ ሎጂ ያደዳልኝ
ለጎብኚዎች የመረጃ ማዕከል ሆኖ ስለ ደኑ መረጃ የሚሰጥ የኢኮ ቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም።
ነዋሪዎች ዞኑ ካለው የቱሪዝም ሀብት አኳያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደበላመንቴ የኢሉ አባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው።
ይባልበት ካራና ገኘተ ረኮንጁ ጋሩ ቡራለሚ ሶማዳ በመሆን
በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በርግጥ አሁን የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል።
በኢሉ አባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ተቆመዋል። ስራቸውም ተጀምረዋል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችም ተከሰዋል። ይህም ለኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት ከኢሉ አባቦር በቾ ወረዳ።
የምሽቱ የመጨረሻው ዘገባችን ቴክኖሎጂ ነው። የማህበራዊ ሚዲያ መድረኮች በልጆችና ወጣቶች ላይ ለሚፈጠር የአእምሮ ጤና ችግር አስተዋጽኦ አድርገዋል ሲሉ የአሜሪካ ህግ አውጪዎችና ወላጆች በመክሰስ ላይ ናቸው። የማህበራዊ ሚዲያ መድረኮቹ ባለቤቶችም በስነ ልቦናም ሆነ በሌሎች መንገዶች ልጆችን የሚጎዱ ነገሮች እንዳሉ እያወቁ እንዲጠቀሙ ይገፋፋሉ በሚልም በርካታ የአሜሪካ ግዛቶች በአንድ ላይ በመሆን ክስ መስርተዋል። የአሜሪካ ድምጿ ቲና ትሪኒህን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
የማህበራዊ ሚዲያ መድረኮች የልጆችን የአእምሮም ሆነ የአጠቃላይ የሰውነት ጤናን በመጉዳት ላይ ናቸው በሚል 33 የሚሆኑ የአሜሪካ ግዛቶች የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ ላይ ክስ መስርተዋል። ሮብ ቦንታ ክሱን ከመሰረቱት ግዛቶች ውስጥ የካሊፎርኒያ ጠቅላይ አቃቤ ሕግ ናቸው።
In seeking to bolster profits, Meta has repeatedly
ሜታ ትርፍ ለማግኘት ሲል በማህበራዊ መድረክ ላይ ስለሚያስተናግዳቸው ይዘቶች አደገኝነት ህዝብን አሳስቷል። ፌስቡክና ኢንስታግራም በተለይ ለአደጋ የተጋለጡትንና ደንበኞቻቸው የሆኑትን ህጻናትና ወጣቶች እያግባቡ መጠቀሚያ አድርገዋል።
አቃቤ ሕጉ ማቲው በርግማን ከዚህ በፊት የበይነ መረብ አገጣባሪዎችን በተመለከተ በአንድ ግዛት ያቀረቡት ክስ አሁን በበርካታ ግዛቶች በመቅረብ ላይ ይገኛል። እርሳቸው እንደሚሉት የማኅበራዊ ሚዲያ መድረኩ ለልጆች አደገኛ የሚሆኑት በሚያቀርቡት ይዘት ብቻ ሳይሆን ይበልጡንም ደግሞ መድረኮቹ ሱስ አስያዥ እንዲሆኑ ተደርገው መቅረባቸው ነው።
The algorithms are explicitly designed to maximize
users. የሰሩት ቀመር ተጠቃሚዎችን በመድረኮቹ ላይ ለረጅም ጊዜያት እንዲቆዩ የሚያደርጉ ናቸው። ልጆች ማየት የሚፈልጉትን ሳይሆን አይናቸውን ሊነቅሉ የማይችሏቸው ነገሮችን የሚያቀርቡላቸው። መልካቸውንም ሆነ የሰውነት አቋማቸው እንዲጠሉ የሚያደርጉና በራሳቸው ላይ መጥፎ ነገር እንዲያስቡ የሚያደርጉ ነገሮችን የሚያቀርቡላቸው።
ሜታ ኩባንያ በበኩሉ ልጆች የግል ጉዳያቸውንም ሆነ ደህንነታቸውን የሚጠብቁበትን 30 የሚሆኑ ዘዴዎችን ማበጀቱን ይገልጻል። ከነዚህ ውስጥም የማይፈልጉት ወይም የማያውቁት ሰው እንዳያገኛቸው የሚያደርገውን መላ ይጨምራል። ኤሚሊ ስሚዝ የሜታ ምክትል ፕሬዝደንት ናቸው።
በመድረኩ ላይ ተከታያቸው ያልሆነ አንድ ጎልማሳ ሰው ለልጆቹ መልእክት ለመላክ ቢሞክር ያንን ማድረግ እንደማይችል ማሳሰቢያ ይላክለታል።
ሜታ ብዙ ማድረግ ሲችል አለማድረግን መርጧል ሲሉ ነቃፊዎች ይተቻሉ። ይህ ደግሞ ከዚህ በፊት ኩባንያ ውስጥ የሰሩ የነበሩትን ሁሉ ተጠያቂ አድርጓል። የቀድሞ የፌስቡክ የደህንነት ጉዳዮች ባለሙያ አርቱሮ ቤሃር ለአሜሪካ ኮንግረስ እንደተናገሩት በልጆች ላይ የተፈጠረውን ችግር ለማወቅ ሩቅ መሄድ አያሻቸውም።
My 14-year-old daughter joined Instagram.
የ14 ዓመቷ ሴት ልጄ ኢንስታግራም መጠቀም ጀመረች። እሷና ጓደኞቿ በጣም ደስ የማይል ልምድ ገጠማቸው። ይህም ተደጋጋሚ ጾታ ትንኮሳን የሚጨምር ነው። ትንኮሳዎቹን ለኩባንያው ሪፖርት አድርጋ ነበር፣ ነገር ግን ምንም ያደረጉት ነገር የለም።
ሁሉም ጥናቶች በማህበራዊ ሚዲያ መድረኮችና በወጣቶች የአእምሮ ጤና ችግሮች መካከል ግንኙነት ስለመኖሩ አያመለክቱም የሚሉት ደግሞ የዌልስሊ ኮሌጇ ሊንዳ ቻርማራማን ናቸው።
የማህበራዊ ሚዲያ መድረክ ላይ መሳተፍ ጥቅሞች እንዳሉት የሚያሳዩ ጥናቶች አሉ። በተጨማሪም በማህበራዊ ሚዲያ አጠቃቀምና በሰዎች የአእምሮ ጤና መካከል ግንኙነት እንደሌለ የሚያሳዩ ጥናቶችም አሉ።
ሊንዳ ጨምረው እንዳሉት በወጣቶች ላይ የተሰራ ጥናት እንዳመለከተው በበይነ መረብ ላይ ተጨማሪ አማራጮች እንዲኖሩ ወጣቶች ይሻሉ።
ትኩረታቸውን ለመሳብ የተሰሩ ቀመሮች እንዳሉ ያውቃሉ። ቀመሩንም በሚፈልጉት መልክ እንዲሰራ ለማድረግ ይሻሉ። ቀመሩ ሙሉ ለሙሉ እንዲጠፋም አይሹም። ነገር ግን ለማየት የሚፈልጉትን ነገሮች ለይቶ እንዲያቀርብላቸው ይሻሉ።
በሌላ በኩል ደግሞ ሜታ ኩባንያ ከዚህ በፊት 5 ሚሊዮን ዶላር በመክፈል የዘጋውንና የግል ጉዳይን ሳይጠብቅ በመቅረቱ የተመሰረተበትን ክስ የፌዴራሉ የንግድ ኮሚሽን እንደገና ለመክፈት ማቀዱን በመቃወም ክስ መስርቷል። የፌዴራሉ የንግድ ኮሚሽን እንደሚለው ሜታ የቀድሞውን ክስ ተከትሎ የተደረገውን ስምምነት ሙሉ ለሙሉ ሳይተገብር ቀርቷል። ኩባንያው ከሰዎች በሚሰበስበው መረጃ ትርፍ እንዳያገኝ የሚከለክለውን ስምምነት ለመለወጥ ይፈልጋል ሲል ኮሚሽኑ አስታውቋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበር። እዚህ ላይ እንሰናበታለን። ጤና ይስጥልኝ።